የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡ ጥቅምት 26 2012 ዓ.ም ተመረጥ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በዛሬው ቀዳሜ ርዕሳችን የሲዳማ ህዝብ ወሳኔ ዝግጅትን ሁሉንም ያካተተ ውይይት ያደርጋሉ የሚል ነው።
ተወሰኑ ግለሰቦች ለመከለስ የሚሰሩት ፖለቲካ ፓርቲዎች በዚህ ጉዳይ ላይ ሌሎች ፖለቲካ ፓርቲዎችና አስተዳደሩም በዚህ ጉዳይ ላይ ፖለቲካ ፓርቲዎች መሳተፍ የለባቸውም፣ ይሄ ፖለቲካ ፓርቲዎች ጉዳይ አይደለም፣ አይመለከታቸውምና ስለዚህ መደረግ የለበትም የሚል ጽኑ አቋም አሳይተዋል።
የቦርዱ የኮሙኒኬሽን አማካሪ የሆኑትን ወይዘሪት ሶሊያና ሽመልስን የሰማችሁት። የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳሙስ ምን ይላሉ?
በእኛ በኩል ግን የዛ አይነት ውይይቶች ላይ በራሳችን በኩል አንሳተፍም። የሚወያይ ካለ በሕግ አግባብ ከተፈቀደለት ሲወያይ እኛ መከልከል የምንችል አይመስለኛም። እኛ ግን በእንደዛ አይነት ውይይት መድረኮች ላይ እንድንገኝ አንገደድም ነው።
ዝርዝሩን በምሽቱ ይዘነዋል። በሌላ ዘገባ በቃርታ ሽራሮ ብሔራዊ ፓርክ የተከሰተውን የእሳት አደጋ ለመቆጣጠር የአካባቢው ማህበረሰቦች በርብርብ ላይ ናቸው።
በየአመቱ ሲቃጠል ከሆነ አደገኛ ነው። አሁን መስመለጫ ይቀር እሳቱ የዱር እንስሳት የሚበሉት ምግብ ሊቃጠል ይችላሉ። በዚህ ምክር ማጥፋት አለብን። ያንን ለማድረግ ደግሞ በጣም የሰለጠኑት ሀገሮች ሄሊኮፕተር፣ አውሮፕላኖች አላቸው።
የቀደሙት የዱር እንስሳት ጥበቃና አስተዳደር ባለሙያ አቶ ዘላለም ተፈራ ናቸው። ተከትሎ የሰማችሁት ደግሞ በፓርኩ የህብረተሰብ ባለሙያ የሆኑት አቶ ታጠቅ ሻውልን ነው። በህግና ፍትህ መሰናዷችን ደግሞ እንግዳለን።
ህጎችን ለወጣቶች በሚመች መልኩ የማዘጋጀት በሚገባቸው ቋንቋ ወይም ደግሞ በአፍ መፍቻ ቋንቋቸው የመተርጎም ህጎችን የማዘጋጀት የማሳተምና የማሰራጨት ተደራሽ ማድረግ ግዴታ አለበት።
በባህር ዳር ዩኒቨርሲቲ የህግ መምህር የሆኑት ምስጋናው ጋሻው ናቸው። አብሮን ያመሻሉ።
እስከ ዝግጅቶቻችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመ አብረናቸው እናመሻለን።
በቅድሚያ
ዜናዎችን አጫጭር ዜናዎችን እናደርሳችኋለን። ከዜናዎቹ ጋር ተመልሰን መጥተናል። በኬንያዋ ማርሳቢት ግዛት 13 ሰዎች በአካባቢው ታጣቂዎች ዛሬ መገደላቸውን ነዋሪዎች ተናገሩ። ከሟቾቹ 3ቱ የኬንያ ፖሊስ አባላት መሆናቸውን ግድያው የተፈጸመበት ቀበሌ ሊቀመንበር ለአሜሪካ ድምጽ አረጋግጧል። ይህን ዘገባ ያደረሰን ገልሞ ዳዊት ነው።
ኢራን ለኒውክሌር ማብላያዋ ማስጀመሪያ 2000 ኪሎ ግራም ዩራኒየም ንጥረ ነገር ለማስገባት መዘጋጀቷን አስታወቀች። ይህ የኢራን እርምጃ የዛሬ 4 ዓመት ከ6 ሀያላን መንግስታት ጋር የኒውክሌር መርሃ ግብሯን ለመግታት ውል ከፈረመች ወዲህ የወሰደችው የመጨረሻ እርምጃ ሲሆን የትራምፕ አስተዳደር መውጣቱን ካሳወቀበት ከዚህ ውል እያፈነገጠች ስለ መሆኗ ማሳያ ነው እየተባለ ነው።
ለሚኒሶታ ምክር ቤት አንዲት ሙስሊም ሶማሌ አሜሪካዊት ስትመረጥ ናዲያ የመጀመሪያዋ ሆነዋል። ናዲያ ያሸነፉት በ63% የመራጭ ድምጽ ሲሆን ይህ ድላቸው በአጠቃላይ የምርጫ ውጤት የመጀመሪያውን ቦታ እንዲይዙ አስችሏቸዋል። ናዲያ በጦርነት ስትታመስ ከነበረችው የትውልድ ሀገራቸው ሶማሊያ አሜሪካ የገቡት ገና ህፃን ሆኖ እንደነበረም ተገልጿል።
በተያያዘ ዜና ሁለት ሶማሌ አሜሪካውያን በትላንቱ የሚኒሶታና የሜን ግዛቶች የምክር ቤቶች ምርጫዎች አሸንፈዋል። የ23 ዓመቷ ሶፊያ ሐሊድ የተመረጡት ለሜን ግዛቷ ሊዊስተን ከተማ ምክር ቤት ሲሆን በምክር ቤቱ ታሪክ እጅግ ወጣቷ አባል ሆነዋል። በ69.6% የመራጭ ድምጽ ነው ሶፊያ ያሸነፉት። ሶፊያ ሐሊድ ከወላጆቻቸው ጋር ኬንያ ውስጥ ከሚገኝ አንድ የስደተኞች መጠለያ ሰፈር ወደ ዩናይትድ ስቴትስ ነው ኒውጀርሲ የገቡት። የሰባት ዓመት ልጅ ሆኖ ነበረ በዛን ጊዜ። ግዙፍ የሶማሌ አሜሪካውያን ማህበረሰብ እንዳለባት በሚነገረው ሚኒሶታ ደግሞ በተመሳሳይ ሁኔታ የ23 ዓመት እድሜዋ ናዲያ መሐመድ አሸንፈዋል።
የበርሊን ግንብ የፈረሰበትን የ30ኛ ዓመት ያከበረች ባለችበት በዚህ ሰሞን የሩሲያ መስፋፋት አካሄድ አውሮፓን እያሰጋ ነው ስትል የአውሮፓ ህብረት አጋሮቿን አሳስባለች። ጀርመን ለዚሁ የ30ኛ ዓመት ክብረ በዓል በአትላንቲክ አቋራጭ ግንኙነት ላይም ለመምከር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፓምፒዮ ወደ በርሊን በረዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
አይደን ገርመው ያስተናገድናችሁ እንገኛለን።
አይደን ስሟን ትረሳለች። አሁን ቀዳሚው ርዕሳችንን እናስደምጣችሁ።
ትናንትና የተጀመረው የሲዳማ ህዝብ ውሳኔ ምርጫ ቅስቀሳ በአዋሳ ከተማና በሁሉም የሲዳማ ወረዳዎች ዛሬም ሲካሄድ ውሏል። ዛሬ ይጀምራል ተብሎ የነበረው የመራጮች ምዝገባ ነገ እንደሚጀመር ምርጫ ቦርድ ትላንት ማምሻውን አስታውቋል። ቪኦኤ ያነጋገራቸው የምርጫ ጣቢያ አስተባባሪ በአዋሳ ከተማና በዙሪያው በተሰየሙ የምርጫ ጣቢያዎች አስፈላጊ ቁሳቁሶች ሙሉ በሙሉ ገብተዋል ብሏል። ከዚህ ዝግጅት ጎን ለጎን ምርጫ ቦርድ አስቀምጦት በነበረው የጊዜ ሰሌዳ መሰረት ውይይት ይካሄዳል። ጽዮን ግርማ ያነሳችው ጥያቄ ነው፣ በተከታዩ ዘገባ ትዳስሰዋለች።
የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ህዝብ ውሳኔ ከመከናወኑ በፊት ሊያካሄደው ያሰበው የውይይት መድረክ የአንድ ወገን ተሳታፊ እንዳላገኘ አስታውቋል። ቦርዱ ህዝብ ውሳኔው ከመከናወኑ በፊት በኢትዮጵያ ሐሳብና አስተያየት ያላቸው የፖለቲካ ፓርቲዎች፣ በክልሉ በምርጫ ላይ የሚሰሩ ሲቪል ማህበራት፣ ከሲዳማ ዞንና የሲዳማ ክልላዊ የፖለቲካ ፓርቲዎች የሚወያዩበት መድረክ አዘጋጅቶ ጥሪ አድርጎ ነበር። ለቦርዱ የኮሙኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ በመጀመሪያ ይህን መድረክ ማዘጋጀት ለምን እንዳስፈለገ ጠይቀናቸዋል።
መራጮች ሐሳባቸውን ከአቶ ድምጻቸው ከመስጠታቸው በፊት የሚመርጡ ሐሳብ ምን አይነት እንደሆነና ምን ነገሮችን ያካተተ እንደሆነ ቢያውቁት ጥሩ ነው በሚል ነበረ ዝግጅት ለማድረግ ያሰብነው። እና ያሰብንበት ፕላትፎርም ከዚህ በፊት እንደተለመደው አይነት የምርጫ ክርክር ሳይሆን ከዛ ለየት ያለ ሆኖ ውይይቶች እንዲደረጉበት ነው። ውይይቶቹ ለምሳሌ ይህን ህዝበ ውሳኔ የምናካሄድ ከህዝበ ውሳኔ በኋላ ያለው ውጤት ላይ ድጋፍ እንዲያገኝ ምን ማለት ነው፣ የማይደግፉ አካል ደግሞ ያን የሚያደርገው ለምንድን ነው የሚለውን በሁለቱም በኩል ያለውን ነገር ውይይት ማድረግ፣ ኢኮኖሚያዊ፣ ማህበራዊ የመሳሰሉት ጉዳዮች ብለን ነበር ለማንሳት አስበን የነበረው ማለት ነው።
ለዚህ ውይይት የሚሳተፍ የፖለቲካ ፓርቲም ሆነ የሲቪል ማህበር አገኛችሁ ተሳታፊ?
አግኝተን ነበረ። በፖለቲካ ፓርቲን አስመልክቶ ወደ 90 የሚጠጉ ፖለቲካ ፓርቲዎች አመልጋ መጥተው ሀሳብ አለን፣ ጉዳዩ ላይ መወያየት መነጋገር እንፈልጋለን ብለው ማመልከቻ አስገብተው ነበረ። በሲቪክ ማህበራት በኩል ደግሞ ሶስት የሲቪክ ማህበራት በዚህ ጉዳይ በምርጫ ጉዳይ ላይ የሚሰሩ ምዝገባ ያላቸው እነሱ ራሳቸው መጥተው በዚህ ላይ መናገር እንፈልጋለን ብለው አቅርበውልን ነበር። እንግዲህ የፓርቲዎቹ ጉዳይ ትንሽ የከፓርቲ ቁጥራችንን ማንጻት በጣም ሰፊ ስለሆነ ብዙ ሰዎች ኖሩበት ሲቪክ ማህበራት ቁጥር በጣም ትንሽ ነው የነበረው። ግን ልናደርግ ያሰብነው የነበረው በኋላ ላይ ያው 90 ፓርቲዎችን ማከራከርም ሆነ ወደ ፓነል መምጣት ስለማይቻል የተወሰኑ ከዛ መካከል ያሉ ከጉዳዩ ቀጥተኛ ግንኙነት ያላቸው ለምሳሌ ዞኑ ላይ የሚሰሩ፣ ክልሉ ላይ የሚሰሩ አገራዊ የሆኑ አይነት ነገር አድርገን የተወሰነ የውይይት መድረክ ለሚዲያዎችን ማነጋግረን ለሚዲያዎችን ማለት ነው የጉዳይ ሪፈረንደም ከዚህ በፊት ተደርጎ ስለማይቀዝ በትልቅ ደረጃ ደጋፊ እና ተቃዋሚ የሚባል ነገር ደግሞ የሌለው በመሆኑ ያንን ይዞ ደግሞ ይህኛውን ነው የምደግፈው ለዚህ ይመረጥ ብሎ ቅስቀሳ የሚያደርግ አካል ባለመኖሩ በእነሱ በኩል ሚዛናዊነት ለማድረግ ውይይት ተደርጎ ነበር። እንዴት አድርገን ሁሉንም ድምጾች የሚያሰማ የሚችል ከሽ ልናደርግ ፈላ እንችላለን የሚለው ማለት ነው።
ስለዚህ ምን ምላሽ አገኛችሁ?
ያገኘነው ምላሽ የሲቪክ ማህበራቱ ለመሳተፍ ፈቃደኛ ናቸው፣ የተወሰኑ ፖለቲካ ፓርቲዎችም ለመሳተፍ ፈቃደኛ ናቸው። የተወሰኑ ግን የሲዳማ ክልል ውስጥ የሚሰሩ የፖለቲካ ፓርቲዎች በዚህ ጉዳይ ላይ ሌሎች የፖለቲካ ፓርቲዎችና አስተዳደሩም በዚህ ጉዳይ ላይ ፖለቲካ ፓርቲዎች መሳተፍ የለባቸውም፣ ይሄ የፖለቲካ ፓርቲዎች ጉዳይ አይደለም፣ አይመለከታቸውም እና ስለዚህ መደረግ የለበትም የሚል ጽኑ አቋም አሳይተዋል። ያው እንደ ተወሰኑ ውይይቶችም አንድ ሁለት ውይይቶችን አድርገናል። እንዴት አድርገን ነው አላማው ምንድን ነው? ምክንያቱም ምርጫ ሲባል በዋናነት ሁለት አማራጮች አሉ። እነዚያ ሁለቱ አማራጮች ላይ ድምጽ መስጠት ምን ማለት ነው የሚለውን ነገር ደግሞ መራጩ ማወቅ አለበት። ያን የምርጫ ሂደት በኖርማል ምርጫ ሁኔታዎች ውስጥ የምርጫ ሂደቱ አካል ያ ነው እና መረጃ በአግባቡ ለድምጽ ሰጩ መድረሱን ማረጋገጥ ደግሞ የቦርዱ ስራ ነው። ስለዚህ ያንን በዛ ማዕቀፍ በዛ መርሆ ውስጥ ሆኖ እንዲሰራ ነበረ ብለን ማብራሪያ ሰጥተናቸው ነበር። ያው እንግዲህ በዛ መሰረት ግን ሊገድ የቅስቀሳ ጊዜ ብለን ያስቀመጥነው የምርጫው መርሃ ግብር ሲወጣ የቅስቀሳ ጊዜ የሚያን ሳምንት ጊዜ አለ። ያ ማለት ምን ማለት ነው? መደረግ የለበትም የሚል ጉዳት አለው የሚል በአደባባይ ወጥቶ የሚናገርበት ለህዝቡ ይህንን ነው መበቅ ያለብህ የሚልበት፣ አይ መደረግም አለበት የሚለውም ደግሞ በአደባባይ ወጥቶ የሚናገርበት ነበር የሆነው ያ ጊዜ። እሱም ደግሞ በሌሎች ምርጫዎች ቦርዱ ነው የሚያመቻቸው የክርክር ሰዓት የሚመድበውን የሚለው ምን የሚለው። በዚህኛው ላይም እንደዚሁ እኛ በተቻለ መጠን ሁሉም አካላት ያሉበት የሆነ ማህበረሰቡ ሊሰማው የሚችልበትን መድረክ አዘጋጅተን በዛ ፕላትፎርም ላይ ከዞን አመራር ጀምሮ ክልል አመራሮች፣ ፓርቲዎች፣ ማህበራት እንዲሳተፉ ነበር የፈለግነው። ከፍተኛ ድምጽ ያለው ከዞኑ በኩል እና ደግሞ ከተወሰኑ ክልል ውስጥ ከሚሰሩ ፖለቲካ ፓርቲዎች በኩል መደረጉን እንቃወማለን፣ አንሳተፍም የመሳሰሉትን ነገሮች ማለት ነው።
የሲዳማ ዞን አስተዳዳሪ አቶ ደስታ ሌዳሞ በዚህ ጉዳይ ላይ ያላቸውን ምላሽ ጠይቀናቸዋል።
ይሄ የእነማን መብት እንደሆነ አናውቅም። አሁን ተወያዮቹ ማን ሊሆን እንደሚችሉ በእኛ በኩል ሬፈረንደም እንዲካሄድለት የጠየቀው የስዳማ ህዝብ ነው። ስዳማ ህዝብ ጥያቄው የስዳማ ህዝብ የመላው ነው ወይስ የተወሰነ አካል ነው የሚለውን ለማረጋገጥ ነው ያው ሬፈረንደም የሚካሄደው። በዚህ መሰረት ውይይት ቢደረግ ኖሮ በጠያቂው ህዝብ መካከል ድቤት ተደርጎ መረጃ ባለው ልክ ሊወስን የሚችል ህዝብ ስለሆነ ለውሳኔ መቅረብ ይችል ነበረና ከስዳማ ውጭ ወይም ስዳማ ውስጥም ሆነው ሌሎች ብሔሮች ብሔረሰቦች አባላት አሉ፣ ከነዛ ውጭ ያገባኛል የሚል አካል እንደሚያገባው እኛ እናምንም። ነገር ግን ይህንን ሁሉ የሚመራው ምርጫ ቦርድ ነው። አሁን በተገለጸው አግባብ ሀሳብ ቀርቦ ነበረ በምርጫ ቦርድ በኩልና እኛ እንደዛ ባይሆን ጥሩ ነው። ጠያቂው የስዳማ ህዝብ ነው። ውሳኔም የሚያሳርፈው ስዳማ ውስጥ የሚኖረው አብሮ የሚኖረውን ሰው አሳትፎ ያው በዋናነት ያገ የራሱ ስለመሆኑ በድምፅ የሚወስነው የስዳማ ህዝብ ነው። ይሄ ህዝብ ነው መወሰን ያለበትና ለዚህ ህዝብ መረጃ ተጣለ የሚለው ሰውዬ ወይም ቡድን ወይ ድርጅት ምን አግብቶት እንደሆነ አናውቅም። ያገባኛል በደም ከሆነ በህግ አግባብ ያንን ሊያነሳ ይችላል። በእኛ በኩል ግን የዛ አይነት ውይይቶች ላይ በራሳችን በኩል አንሳተፍም። የሚወያይ ካለ በህግ አግባብ ከተፈቀደለት ሲወያይ እኛ መከልከል የምንችል አይመስለኝም። እኛ ግን በእንደዛ አይነት ውይይት መድረኮች ላይ እንድንገኝ አንገደድም ነው።
የዞኑን አቋም በተመለከተ ባለው መንገድ ሁሉ ተጠቅመው ለህዝቡ እያስተዋወቁ መሆኑን የገለጹት አቶ ደስታ እንዲህ ያለ ውይይት ማድረግ በህጉ ላይም አልተቀመጠም፣ የሚያስገድደን ህግም የለም ብለዋል።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን።
እኛም እናመሰግናለን እያሉ ይመስለኛል አድማጮች። ወደ ተከታዩ ዘገባችን እናልፋለን። በቃፍታ ሽራሮ ብሔራዊ ፓርክ የተከሰተው የእሳት አደጋ ለመቆጣጠር የአካባቢው ማህበረሰቦች በርብርብ ላይ ናቸው። በፓርኩ የህብረተሰብ ባለሙያ የሆኑት አቶ ታደቅ ሻውልና የዱር እንስሳት ጥበቃና አስተዳደር ባለሙያ አቶ ዘላለም ተፈራ ፓርኮች በእንደዚህ አይነት የእሳት አደጋዎች ለመታደግ ምን መደረግ ይገባል የሚለውን ጥያቄ ያነሳችው ኤደን ገረመው አነጋግራቸው ተከታዩን ዘገባ አሰናድታለች።
በትግራይ ክልል በሚገኘውና ከ1999 ዓ.ም ጀምሮ በፌደራል መንግስት ስር የሚተዳደረው ቃፍታ ሽራሮ ብሔራዊ ፓርክ የደረሰውን እሳት አደጋ ለመቆጣጠር የፓርኩ ሰራተኞችና የአካባቢው ማህበረሰብ በርብርብ ላይ ይገኛሉ። የፓርኩ የህብረተሰብ ባለሙያ የሆኑት አቶ ታደቅ ሻውል ለእሳት አደጋው መነሻ የሚሆኑ ነገሮችንና አነሳሱን እንዲያስረዳሉ።
ሰሞን ደግሞ አዲጎሽ አካባቢ ከሳምንት በፊት እሳት ጀምሮ አሁን ወደ ሁሉም ቦታ እየተዳረሰ ነው ያለው ፓርኩ ላይ ማለት ነው። ከሳምንት በፊት ነው የጀመረው እሳቱ መጀመሪያ ቦታ ላይ ማለት ነው። እስካሁን የተጣራ ነገር የለም። ሁልጊዜ በየአመቱ ነው የሚነሳው ይሄ እሳት። አንደኛ ህገወጥ ማዕድን ቆፋሪዎች አሉ እዛ ውስጥ። ይሄ ወርቅ አለ። እነኛ ህገወጥ ማዕድን ቆፋሪዎች ምግብ ለማብሰል ሲሉ እዛ ጋር እሳት ያያይዛሉ። ያን እሳት ደግሞ ጥንቃቄ ስለማያደርጉለት ፓርኩ ደግሞ በጣም በሳር የተሞላ ስለሆነ ሳቫራ ግራስላንድ ከሚባለው የተመሳሰለ ስለሆነ እሳት በቀላሉ ይበላዋል። በአሁኑ ሰዓት ደርቆ ስለሆነ ማለት ነው። ሌላኛ ደግሞ ከብት የሚያግዱ እረኞች አሉ። ከብት ሲያግዱ እዛ ፓርክ ውስጥ በህገወጥ ምግባቸውን ያበስላሉ። ምግብ ካበሰሉ በኋላ ለፓርኩ ለእሳቱ ጥንቃቄ ሰጥቼም ያነሱ ከሄዱ በኋላ ከዛ ርቀው ሲሄዱ እሳቱ እንዳለ ሳር ስለሆነ ተያይዞ ሳሩን ይበላዋል ማለት ነው። ሶስተኛ ላይ ደግሞ ህገወጥ ማር ቆራጮች አሉ። እንደዛው ሳሩ ሰፊ ስለሆነ ሳሩን ተያይዞ ይሄዳል እሳቱ ማለት ነው። ቃፍታ ሽራሮ ብሔራዊ ፓርክ ፓርኩም ያለው ወደ 2176.43 ኪሎ ሜትር ስፋት ያለው ሲሆን በውጭ ያው በየብስ ላይ ወይም በምድር ላይ ከሚገኙ ትልቁን እንስሳ ዞንን ጨምሮ በርካታ የዱር እንስሳቶች ይገኛሉ። ለምሳሌ ዞን አንድ ነው። ዞን የቆላ ጋዘን፣ ጨሌ ባለጋሜ፣ ደፈርሳ፣ እነጤል ጤሎ የመሳሰሉ ብዙ የዱር እንስሳት በውስጥ ይገኛሉ ማለት ነው። በአሁኑ ሰዓት
አቶ ታጠቀ ሳትን ለማጥፋት የሚመደበው አመታዊ በጀት በክረምት ወር መንገዱን ዘግቶ የሚበቅለውን ሳር ለማንሳትና መንገድ ጠረጋ ላይ ስለሚሆን እሳቱን ለመቆጣጠር በባህላዊ መንገድ በእርጥብ ቅጠል የአካባቢው ማህበረሰብ እየተጠቀመ እንደሆነ ይናገራሉ።
እሳቱን ለመቆጣጠር በአብዛኛው የሚሳተፈው የአካባቢው ማህበረሰብ ነው። ይህንን በተመለከተ ደግሞ የሚሰሩ ስራዎች አሉ። እንዲህ በየጊዜ ለሚባለው ያው እሳቱ ቅድም እንዳልኩት በየአመቱ ነው የሚነሳው። ኮመን ነው ይሄ። ግን መንግስት የሚመድባት በጀት አለ። ከ300,000 የማትበልጥ ለፋየር ብሬክ መስሪያ ተብሎ የምትመደብ በጀት። ያቺ ደግሞ መንገድ ጠረጋ ነው የምትውለው። እሳቱን መከላከል አይችልም። እሳቱ ክረምትን ሳሩ ክረምት ላይ ሁሉንም መንገዱንም ዘግቶ ስለሚበቅል እያዊ ነገርም የአካባቢው ማህበረሰብ ይወጣል። ብዙ ሀይል ይደክማል። ያጠፋሉ፣ ተመልሰው ይገባሉ። በማግስቱ ይነሳል፣ ያጠፋሉ። ድካም ነው እንጂ ምንም ዘላቂ መፍትሄ የሚሆን ነገር እስካሁን የተሰራለት ነገር የለም ለፋርሙ።
አቶ ዘላለም ተፈራ የዱር እንስሳት ጥበቃና አስተዳደር ባለሙያ ናቸው። እሳት አደጋ በፓርኮች ውስጥ የተለመደና ስነ ምህዳሩ የሚገነባበት አንዱ መንገድ መሆኑን ገልጸው በየአመቱ የሚነሱ የእሳት አደጋዎች ግን ሊታሰብባቸው ይገባል ይላሉ።
እና አሁን በጣም ልብ ይሽማው ይሄ ነገር እያመቱ ቢቃጠል ከሆነ አደገኛ ነው። አሁን ምንለጣይቀን እሳቱ በዱር እንስሳቱ የሚበሉትን ምግብ ሊቃጠል ይችላሉ። በዱር እንስሳት ማጥፋት አለብን። ያንን ለማድረግ ደግሞ በጣም የሰለጠኑት ሀገሮች ከሄሊኮፕተር አውሮፕላኖች አላቸው። ሀገርስ የለም። ባለፈው ሳሳብ ሽሮ ከእስራኤልና ከኬንያ ነው ሄሊኮፕተሮች የመጡ። ያ ነገር አለ። ያው እዛ ጋር ስንደርስ ደግሞ እኛ ምንገዛና ይኖረናል። እስከዛ ግን ላልሽው ያው በአካባቢ በተሰብ ጋራ የተሻለውን ያህል ለመቆጣጠር መሞከር ነው ማለት ነው።
አቶ ዘላለም ሲያጠቃልሉም ለፓርኮች ደህንነት አሁን አገሪቷ ባለችበት ሁኔታ ሄሊኮፕተር ማዘጋጀት ባይቻልም እንደዚህ በየአመቱ በሚነሱ አካባቢዎች ላይ ግን በቋሚነት ታስቦበት ዝግጁነት ማድረግ ያስፈልጋል ብለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አሁን ተከታዩ መሰናዷችን ህግና ፍትህ ነው። ወደ 70% የኢትዮጵያ ህዝብ ከ30 አመት በታች እድሜ ያለው እንደሆነ ሀገርና ዓለም አቀፍ መረጃዎች ይመሰክራሉ። ይሄ የህብረተሰብ ክፍል መብቱንና ግዴታውን እንዲያውቅ ማገዝ መጻይ ሀገሪቱን ሁኔታ ለማስተካከል ያለው መልካም ፋይዳ የሚናቅ አይደለም። ሆኖም ግን ወጣቱ በሀገሪቱ ያሉ ህግጋትን ጠንቅቆ ስለማወቁ እንዲያውቅ የሚያግዙ መርሃ ግብሮች በቅጡ የመዘርጋታቸው ጉዳይ ላይ ጥያቄዎች ይነሳሉ።
ሀብታሙ ስዩም ለዛሬ በባህር ዳር ዩኒቨርሲቲ የህግ መምህር ከሆኑት አቶ ምስጋናው ጋሻው ጋር በሚያደርገው አጭር ቆይታ ለወጣቶች የህግ ግንዛቤ መዳበር መደረግ ስለሚገባው ጉዳይ ይጨዋወታሉ። ውይይታቸው የሚጀምረው የወጣቶች መብትና ግዴታቸውን ለማወቅ ለምን መትጋት እንዳለባቸውና መብትና ግዴታቸውን ሊማሩባቸው የሚችሉባቸውን ሰነዶች ይዘት በአጭሩ ከሚያወሱበት ነው።
ወጣትነት እንደሚታወቀው ከልጅነት ወደ ጎልማሳነት የእድሜ ክልል ሽግግር የሚያደርጉበት ጊዜ ነው። ወጣቶች የተለያዩ ፍላጎቶች፣ የተለያዩ መብቶች ነው የሚያነሱበት የእድሜ ክልል ነው። አንዳንድ ጥናቶች እንደሚያሳዩት የህግ ጉዳዮች በሰዎች ላይ ተጽዕኖ ከሚያሳድሩበት የእድሜ ክልል ውስጥ ይሄ ወጣትነት ላይ ከፍ ብሎ ይታያል። የህግ ተጽዕኖ ማለት ነው። እነዚህም የህግ ሰነዶች በተመለከተ በእኛ ሀገር በተለያዩ የህግ ሰነዶች ላይ እናገኛቸዋለን። በተለይ የእኛን ሀገር ህግ የፍትሐብሔርና የወንጀል ብለን ብንከፍለው የፍትሐብሔር ህጎችን በተመለከተ፣ የንብረት ህግን በተመለከተ፣ ከአሰሪና ሰራተኛን ህግን በተመለከተ፣ የቤተሰብ ጋር በተያያዘ የውርስ ጉዳዮችን በተመለከተ፣ የውል ጉዳዮችን በተመለከተ የምናገኝበት የህግ ክፍል ነው። ይሄ የፍትሐብሔር ህግ የምንለው ማለት ነው። ከዚህ ውጭ የወንጀል ህግ አለ። በተለይ በሀገሪቱ ወንጀል ተብሎ በተደነገጉ ጉዳዮች ላይ የሚያስቀጡ ጉዳዮችን በተመለከተ እና የቅጣት ዝርዝሮችን በተመለከተ የምናገኝበት የህግ ክፍል ነው የወንጀል ህግ የምንለው። ከዚህ ውጭ እነዚህን ሁለት የፍትሐብሔርና የወንጀል ህጎች ለማስፈጸም የተቀመጡ ወንጀል የስነ ስርዓት ህግ እና የፍትሐብሔር የስነ ስርዓት ህግ የሚባሉ አሉ። ሀገሪቱ ላይ ካሉ ህጎች በተጨማሪ ዓለም አቀፍ የህግ ሰነዶችን ይኖራሉ። ሀገሪቱ አጽድቃቸው የህግ አካል ያደረገቻቸው ማለት ነው። ስለዚህ በአጠቃላይ የወጣቶች መብትና ግዴታ ተገርግሮ የምናገኝባቸው የህግ ሰነዶችን ባጭሩ እንደዚህ አድርጎ ማስቀመጥ ይቻላል። ከመብታቸው አንጻር ብቻ ሳይሆን ግዴታዎቻቸውንም ለመወጣት ማለት ነው።
ይሄ እድሜ እንግዲህ ከፍተኛ ቁጥር ያለው የህግ ጥያቄ የሚነሳበት መሆኑ አውቅ ቢሆንም እነዚህን ህጎች ወጣቶች በሚገባቸው ቋንቋ ቶሎና በጊዜ ሊያገኙት በሚችሉበት ሁኔታ ለማቅረብም ሆነ ለማስተማር እየተደረገ ባለው ጥረት ላይ ምን አይነት አስተያየት ይኖርውታል?
አሁን ከዚህ ወጣቶች ተፈጻሚ የሚሆኑ ህጎችን ስናይ ይሄ በወጣትነት ጊዜ ላይ የሚታይ ባህሪ፣ በወጣትነት ጊዜ ላይ የሚታይ ተግባር ለማስተዳደር የሚወጡ ህጎች ናቸው። ስለዚህ ለዚህ ህብረተሰብ ክፍል የሚሆን ህግ ማዘጋጀት እንዲሁም ደግሞ ማሳተም፣ ማሰራጨትና ማስተማር በዋናነት የመንግስት ተፈጥሯዊ ግዴታ ነው። ህግን አለማወቅ ከኃላፊነት ወይም ከተጠያቂነት አያድንም የሚል የህግ መርህ እንዳለ ሁሉ አንድ ሰው ሳታሳውቅ አትቅጣ የሚል ደግሞ ራሱን የቻለ ትልቅ መርህ አለ በህግ። ስለዚህ መንግስት ወጣቶችን ለማሳወቅ፣ ለማስተማር እንዲሁም ደግሞ በትክክል የባህሪ ለውጥ እንዲያመጡ በማድረግ ሂደት ላይ ህጎችን ለወጣቶች በሚመች መልኩ የማዘጋጀት በሚገባቸው ቋንቋ ወይም ደግሞ በአፍ መፍቻ ቋንቋቸው የመተርጎም ህጎችን የማዘጋጀት የማሳተምና የማሰራጨት ተደራሽ ማድረግ ግዴታ አለበት። ኦፍኮርስ ይሄ ግዴታ ሁሉ ጊዜ የመንግስት ብቻ ላይ ሊሆን ይችላል። የመንግስታዊ ያልሆኑ ድርጅቶችና የትምህርት ተቋማትም ይሄ ግዴታ ይኖርባቸዋል። ከዚህ አንጻር ስናይ እኛ ሀገር ላይ አይደለም ለወጣቶች፣ ለህፃናት፣ ለሴቶች፣ ለአረጋውያን፣ ለእንደዚህ አይነት የህብረተሰብ ክፍሎች ቢመች መልኩ የማቅረብ ብቻ ሳይሆን አጠቃላይ የህግ ዝግጅት እና የህግ ስርጭት ላይ ከፍተኛ ችግሮች አሉ። የህግ ባለሙያዎች እጅኳ የማናገኛቸው ህጎች በርካታ ናቸው። እንደሚታወቀው የነጋሪት ጋዜጣ አዋጅ ቁጥር 3/1995 ብናይ ህጎች ታትመው በነጋሪት ጋዜጣ መውጣት እንዳለባቸው ያስገነዝባል። ነገር ግን ህጎችን የማሳተሙ ባህል በእኛ ሀገር ደካማ ነው። ከህግ ዝግጅት ጀምሮ ከህግ ህትመትና ስርጭት ላይ በርካታ ስራዎች ይጠበቃሉ ማለት ነው።
በተለያዩ ቦታዎች ግጭቶችና የጠበኝነት መንፈሶችን ያለን፣ በእነዚህ ሂደቶች ውስጥ ደግሞ ቀደምት ተሳታፊዎች ወጣቶች ናቸው። ምናልባት እነዚህ ነገሮች ለመቀነስ መሰል ትምህርቶችና መሰል የህግ ስርጭቶች የሚያግዙት ነገር ይኖር ይሆን?
በወቅታዊ የሀገሪቱ ሁኔታና የወጣቶች እንቅስቃሴ ከነዚህን ችግሮች ያለፉ ፖለቲካዊ ምክንያቶች ያላቸው በርካታ ምክንያቶችን ልንጠቅስባቸው የምንችለው ችግሮች ናቸው። በዋናነት ግን ወጣቱ እንደሚቀጣ የሚያውቃቸውን ህጎችም ነው እየጣሰው ያለው። አሁን የሚያውቃቸውንም ህጎች ነው፣ ምክንያቱም ከጀርባ የሚገፋው የተለያዩ ምክንያቶች ስላሉ ማለት ነው። ሆኖም ግን እንደ ሀገርም ግን ቅድም እንደጠቀስኩት ህጎችን የሚያስቀጡ ተግባራትን እንደዚህም ደግሞ ዜጎች መብታቸውንም እንዲጠይቁ ከማድረግ አንጻር በርካታ ክፍተቶች አሉ። ዋናው ችግር እዚህ ላይ ከመንግስት አንጻር ለማየት መብታቸውን እንዲያውቁ ስለማይፈልግ በተለይ ከቅርብ ዓመታት ወዲህ መብቱን የሚጠይቅ መብቱን የሚያውቅና የሚጠይቅ ትውልድ ከማፍራት አንጻር በነበሩ ክፍተቶች ዜጋው ግዴታውንም እንዳያውቅ ሆኗል። ምክንያቱም አንድ መብት የግዴታ ነጸብራቅ ነው። መብቱን እንዳያውቅ በተሰሩ ስራዎች ዜጎች ግዴታቸውንም እንዳያውቁ ሆነዋል። ምክንያቱም አንድ ሰው መብቱን ሲያውቅ እሱ መብት የሌላው ሰው ግዴታ እንደሆነ ያውቃል፣ የሌላ ሰው መብት የእሱ ግዴታ እንደሆነ ያውቃል። አንዳንድ አብዛኞቹ ጥቃቶች የሚፈጸሙት ሰው መግደል ወንጀል መሆኑን ካለማወቅ ነው ብዬ አላስብም፣ ወይም ሰው መግደል ተጠያቂነትን እንደማያመጣ ካለማወቅ ነው ብዬ አላስብም። ያው በርካታ ምክንያቶች ሊኖሩ ስለሚችሉ ማለት ነው።
በዚህ ርዕሰ ጉዳይ ላይ ይበጃል የሚሉትን ሀሳብ ከሚያካፍሉን አካላት ጋር ተጨማሪ ውይይቶች እናደርጋለን። ለዛሬው ግን የባህር ዳር ዩኒቨርሲቲ ህግ መምህር የሆኑትን ምስጋና ጋሻውን እናመሰግናለን።
ወደ ተከታዩ ዘገባ እናልፋለን። ዶክተር ሰላሜነሽ ጽጌ በጥቁር አንበሳ ሆስፒታል በጎ ተግባር የሚያከናውኑ ወይም የምታከናውናት ኤደን ገረመው ዘገባ አላት።
በልጅነቱ ያጋጠማትን የቆዳ ህመምና ስቃይ ተከትሎ ገና ከ8 ዓመቷ ጀምሮ ሐኪም መሆን እንደምትፈልግ አስረግጣ ትናገር እንደነበር ታስታውሳለች። የዛሬ እንግዳዬ ዶክተር ሰላሜነሽ ጽጌ የጎጆ ህሙማን ማረፊያ መስራች ናት። የዚ አመት የደፋር ሴቶች ማህበር ኤውብ የላቀ ሴት ተሸላሚም ሆናለች። የዛሬ 6 አመት አካባቢ በካቲት ሆስፒታል ተለማማጅ ዶክተር ሆና በመታደርበት ጊዜ ያጋጠማት ታካሚ ለጎጆ የህሙማን ማረፊያ መነሻ እንደሆናት ታስታውሳለች።
ሐሳቡ የመጣው የመጨረሻ አመት ህክምና ተማሪ ሆኜ ነው። የምሽተረኛ ሐኪም ሆኜ በየካቲት 12 ሆስፒታል እየሰራሁ አንድ ጊዜ አለማየሁ የሚባል ህመምተኛ ምሽት ላይ ወደ እኔ ይመጣል እና እጁ ላይ ስብራት ነበር እና ያንን ስብራት የሚያስፈልገው ምርመራዎች አድርገን እና ይሁት ህክምና የካቲት መሰጠት አይችልም፣ ስለዚህ ወደ ጥቁር አንበሳ ሆስፒታል መሄድ አለብህ ብዬ ስነግረው ማልቀስ ጀመረ። እና በጣም ገነጠጥኩኝ። ሲያለቅስ ያለውን ነገር አስረድቶኝ አልኩት። ሲነግረኝ 3 ቀን ከአምቦ ወደ አዲስ አበባ አካል ለመድረስ በእግሩ ነው ተጓዘው እና ለምግብ የሚሆን ምንም ገንዘብ የለውም ነበር እና አሁን ደግሞ ጥቁር አንበሳ ሆስፒታል የት እንደሆነ አላውቅም፣ ስለዚህ እኔ ከዚህ መሄድ አልፈልግም፣ የምታደርጉኝ ነገር አድርጉኝ ብሎ ያኔ ለጊዜ የመጣልኝ ሀሳብ ከጓደኞቼ የተወሰነ ገንዘብ ሰበሰብኩኝና እራት ከኛ ጋር እንዲመጠብ አደረግኩ። ከዛ ሆስፒታል ውስጥ እንዲያድር አስፈቅደኛለት አስተኛ ነው። እና እንደዚህ አይነት መንትኞች በጣም መብዛት ያጋጥሙናል። የተለመደ ነገር እንደዚሁ በጊዜ ቄኛ የነበረው አሁን የትዳር አጋሪ ነው። አጫወትኩት በማግስቱ ና ብዙ ጊዜ ተመሳሳይ ታሪክ እንደነገርኩት ተውሏል። እና ሰላም እነዚህ መንተኞች እንዲህ ብዙ ከሆኑ ለምን ቋሚ ሆነ የሚታገዙበትን መንገድ አስፈጥሩላቸውም የሚል ሀሳብ ነገረኝ። ከዛ የእሱን ሀሳብ ይዤ ወደ ሌሎች 5 ሴት ጓደኞች ሄድኩኝ። ለውጥ ማምጣት የምንችልበት ስራ ነው በሚለው በጣም ተደሰትን። ጫዋልና ህሙማኖቹ ከመሬት ላይ ከሚተኙበት ከዛ ብርድና አፈር ቆሻሻ ብዙ ችግር ይደርስባቸዋል። ሴቶች ይደፈራሉ፣ ዘረፋ ይፈጸምባቸዋል። ብዙ ነገር አለ። ህጻናት ጥቃት ነበር። ሆስፒታል ውስጥ እንዲተኙ ስለማይፈቀድ ጋዜኞች በሌሊት አባርሯቸዋል እና በቃ ድብድቆች ነበረ። ለእነሱ ህክምናቸውን ራሱ ቢጨርሱ ወደ ሀገራቸው የሚመለስበት ገንዘብ ስለሌላቸው እጅግ በጣም ብዙ ጎዳና ተዳዳሪ ሆነ የቀሩ ህመምተኞች አሉ።
ከዚህ ጥናት በመነሳትም ለመጀመሪያ ጊዜ ከኪሳቸው ባዋጡት መዋጮ የጥቁር አንበሳ ሆስፒታል ውስጥ ለ70 ህሙማንና አስተማሚዎቻቸው የምሳ ግብዣ አደረጉ። ያገኙት ምላሽ ታዲያ አበረታች በመሆኑ በቀጣይነት ቋሚ በሆነ መልኩ ለመስራት የጎጆ ህሙማንም ማረፊያ ለትርፍ ያልተቋቋመ ድርጅት የመሰረቱ
2007 ላይ ነው የተመሰረቱ። ያለፈው ህጋዊ የሆነ ፍቃድ ሲሰጠን ጎጆ ህሙማን ማረፊያ የሚል 6 ወር ብቻ ነው የተጨበጠ። ይህን ስናረግ ልክ ፍቃድን ካገኘን በኋላ በፕሮፖዛላችን መሰረት እነዚህ ሰዎች ያጡት ምግብ፣ መጠለያ እና ትራንስፖርት ነው። ስለዚህ ከ3ቱ የቱን ነው ማድረግ የምንችለው ቀድመን በሚለው አሰብን እና የምግብና ትራንስፖርትን ሰርቪስ ራሳችን እስከ ኪሳችን እያዋጣን እንጀምር በሚለው ተስማማ እና የመጠለያውን ሁኔታ የመሬትን ግንባታ የሚያስፈልገው ነገር ስለሆነ እሱን ፕሮሰስ ክንጨርስ ህመምተኞቹ ተስፋ እንዲኖራቸው ጥቁር አንበሳ ሆስፒታል ውስጥ ፕሮፌሰር አበበ በቀለ ጊዜ ዲን የነበሩት ፈቀዱልን የሆስፒታሉን ክፍት ቦታ እንደሚጠቀም። እዛ ላይ ድንኳን አድርገን ወንበሮች ደርድረን የምሳ ፕሮግራም በዛ መልክ በሳምንት 3 ቀን እያደረግን አሁን ድረስም በሳምንት 3 ቀን ነው እየቀጠለ ያለ። እያንዳንዱ የምሳ ፕሮግራም ላይ የትራንስፖርት ወጫቸውን መሸፈን የማይችሉ ህሙማኖች የት እየቆረጥን ወደ ሀገራቸው መመለስ ጀመረን ማለት ነው።
በጥቂት በጎ ፈቃደኞች እና በተባባሪ የቢሮ ኃላፊዎች ድጋፍ የተጀመረው ጎጆ መንገዱ ሙሉ በሙሉ አልጋ ባልጋ አልነበረም።
ከዛ በኋላ ያው መሬቱን ለማግኘት ብዙ ጊዜ አልፈጨብንም ነበረ። ከዛ በኋላ ክላካ ኮንስትራክሽን ኢንተርፕራይዝ እናንተ መሬት ለማግኘት አላችሁ እኛ ህንፃውን በነፃ እንሰራላችኋለን ብለው ቃል ገቡልን። ግንባታውን ለመጀመሪያ የግንባታ ፍቃድ ለማግኘት 2 አመት ፈጨብን። ቀበሌና ክፍለ ከተማ ስንጓዛ ስንጠይቅ ፍቃድ ብዙ ሰዎችን ስናናገር እና ግን ያ ውጣ ውረድ በጣም አስቸጋሪ ጊዜ ነበረ።
ጎጆ የህሙማን ማረፊያ ያንን ሁሉ አልፎ በአሁኑ ሰዓት በአዲስ አበባ ጥቁር አንበሳ ሆስፒታል አካባቢ ባለው ማዕከሉ 104 ህሙማንና አስተማሚዎቻቸውን መቀበል የሚችል የማረፊያ ስፍራ ኖሮ ከበጎ ፈቃደኞች በሚደረግለት ችሮታ ህሙማንን ከህክምና ወጪ በተጨማሪ ያለባቸውን ጭንቀቶች በማቅለል ላይ ይገኛል።
ሲመጡ ከሶሻል ሰርቪስ ቢሮ ባለ ሪኮመንዴሽን ሌተር ነው። በዛ ፎርም መሰረት ያንን ሞልተው ወደ ቤቱ ይልኩታል ማለት ነው። አልጋቸውን ራሳቸውን አክመንጥፍት ልብሳቸውን ያጥበቁበት ተጋሽተምናቸዋል። ገላቸውን ሁሉም ነገር ንጽህና የሚጠብቁበት ስምኛ የንጽህና መጠበቂያ እቃዎችን በየጊዜው እንሰጣቸዋለን ማለት ነው።
ዶክተር ሰላሜ ስቄ በቀጣይ ጎጆ የህሙማን ማረፊያ በተለያዩ የሪፈራል ሆስፒታሎች አካባቢዎች ላይ አድማሱን አስፍቶ ከዚህ የበለጠ ቁጥር ያላቸውን ህሙማንና ቤተሰቦቻቸውን መቀበል የሚችልበት ሁኔታ ላይ እየሰሩ መሆኑን አጫውታኛለች። የዘንድሮ የኤውብ የደፋር ሴቶች ማህበር የላቀ ሴት ውድድር ውስጥ ከአምስት ምርጥ የላቁ እጩ ሴቶች መካከል አሸናፊ በመሆኗ ለጎጆ የህሙማን ማረፊያ መደገፊያ የሚል የመቶ ሺህ ብር ሽልማት አግኝታለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደን እናመሰግናለን። አድማጮች እንግዲህ ፕሮግራሙን በመምራት አብረናችሁ የነበር ነው ጽዮን ግርማና
ኤደን ገረመው ነበርን።
ደህና ደሩ። መልካም ምሽት።
Kun Radio Sagale Americati.